ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ነው ሁከት ብዙ አጀንዳ ያላቸው ሰዎች አሉ። አንዳንዱ በአቋራጭ ስልጣን ላይ መውጣት ሊፈልግ ይሆናል። አንዳንዱ በነገራችን ላይ ከኦሮሞ ጥያቄ ጋር ብዙ ግንኙነት የሌለው ከነዚህ አመፁ ከታየባቸው አካባቢዎች ጥያቄ ጋር ምንም ግንኙነት የሌለው የሌሎችን አገር የማተራመስ አጀንዳ ይዘው የሚንቀሳቀሱ ወገኖች አሉ። ባይዘወይ ሁሉንም በአንድ ከረጢት ውስጥ መክተት ተገቢ አይደለም። ስለዚህ በወንጀል እንቅስቃሴ ውስጥ የገቡ ይህንን ሰበብ ተጠቅመው አጋጣሚውን ለሁከትና ለግርግር ሊጠቀሙበት የሞከሩ የሰው ህይወት እንዲያልፍ ምክንያት የሆኑ ህንፃ እንዲወድም፣ ማሳ እንዲቃጠል፣ ህዝብ እንዲፈናቀል
እንዲሁም ከመቶ ሰማንያ እጁ ምንም ምልክትም አያሳይም። መጋለጡን ደግሞ ቢመረመር ይታወቃል እንጂ ምንም አይነት ህመም ላያሳይ ይችላል። ከተጋለጡት ውስጥ 20% የሚባሉት እነሱም ይህና
ቆየት ብለው ከሚቀርቡ ዝግጅቶቻችን ለቅምሻ ነው የሰማችሁት አድማጮች።
የምሽቱ ዜና ይቀድምና መደበኛ ሳምንታዊ ቅንብሮች ይከተላሉ። እነሱም
ሐኪሞን ይጠይቁ፣ ቀደም ብላችሁ ድምጻቸውን ሰምታችኋል። ዶክተር አሸናፊ ዚካ ስለተባለ ወረርሽን ይነግሩናል። ንግድና ምጣኔ ሀብትም አለን። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ ማክሰኞ የካቲት 15 2008 ዓ.ም ዝግጅታችን ጋር ተረኛ አስተናጋጆች አሉላ ከበደና
አዲሱ አበበ፣ ፕሮግራሙን የምትመራልን ብርሃን ኃይሉ፣ የስርጭት መሐንዲሱም አብሮ ተሰይሟል። በቅድሚያ ግን የዕለቱን ዜና እናሰማለን። የብሩንዲው ፕሬዝዳንት ፒየር ንኩሩንዚዛ አገራቸው ውስጥ ለአንድ ዓመት ያህል የተካሄደውን የፖለቲካ ቀውስ ለማብቃት የሚያስችል ውይይት ከተቃዋሚ መሪዎች ጋር ለመጀመር መስማማታቸውን የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አስታውቀዋል። ሚስተር ባን ዜናውን ይፋ ያደረጉት ዛሬ ማክሰኞ ዋና ከተማዋ ቡጁምብራ ውስጥ ሲሆን ዋና ጸሐፊው ከተቃዋሚ የፖለቲካ ፓርቲዎችና ከሲቪክ ማህበራት መሪዎች ጋር ለመወያየት ቀደም ሲል ወደዚያ ማምራታቸው ይታወሳል። ሁሉም ወገኖች ሁሉን ተሳታፊ በሆነ ውይይት ለመካፈል ፈቃደኞች መሆናቸውንም የመንግስታቱ ድርጅት ዋና ጸሐፊ ጠቅሰዋል። ከዋና ጸሐፊ ባንኪሙን ጉብኝት አስቀድሞ ከፕሬዚዳንት ንኩሩንዚዛና ከተቃዋሚ መሪዎች ጋር ስምምነት ለመድረስ የሚቻልበትን ሁኔታ ለማመቻቸት አንድ የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ልዑካን ጓድ ወደዚያ ማምራቱ አይዘነጋም። እንኩሩንዚዛ ህገ መንግስታዊ አይደለም እየተባለ ለሶስተኛ ጊዜ ምርጫ ገብተው ካሸነፉበት ካለፈው ዓመት ሚያዝያ ወር ጀምሮ ብሩንዲ ይኸው እስከ ዛሬ በአመፅ ስትናወጥና ስትናጥ ትገኛለች። ይህም አመፅ ለ400 ሰዎች ሞትና ከ230,000 በላይ ለሆኑት ደግሞ ከቤት ንብረት መሰደድ ወይም መወገድ ምክንያት ሆኗል።
በዘርፉ በተደረገ ጥናት ከፍተኛ ውጤት የተገኘ ቢሆንም ከአምስት አፍሪካውያን ህጻናት አንዱ አሁንም የክትባት አገልግሎት እንደማያገኝ የዓለም ጤና ድርጅት ደብሊዎቹ አስታወቀ። የድርጅቱ የአፍሪቃ ክፍል ዲሬክተር ዛሬ ለጋዜጠኞች በሰጡት ቃል ይህ ተቀባይነት የሌለው ነው ያሉት። እስክንድር ፍሬው ዝርዝሩን ይዟል።
የእስክንድር ፍሬው ዘገባ ይቀጥላል።
የእስክንድር ፍሬው ዘገባ እየተዘጋጀ ነው። ወደሚቀጥለው ዜና እናልፋለን። በኒጀሩ ፕሬዚዳንታዊ ምርጫ የተገኙ የመጀመሪያ የድምፅ አሰጣጥ ውጤቶች በስልጣን ላይ ያሉት መሐመዱ ዩሱፉ እየመሩ መሆናቸውን አመለከቱ። ተቃዋሚው ግን ምርጫው የተጭበረበረ ነው ይላሉ። ዛሬ ማክሰኞ በተቆረጠውና በአስመራጭ ኮሚሽኑ ይፋ የሆነው የምርጫ ውጤት ፕሬዚዳንት ዩሱፉን በአርባ በመቶ አሸናፊ ሲያደርግ ተቃዋሚዎቹ ሁለት ተወዳዳሪዎች ሃማ አማዱ በ29%፣ ሴኒ ኦማሩ ደግሞ በ12% ሁለተኛና ሶስተኛ ሆነው ይከታተላሉ። የድምፅ ቆጠራው የተካሄደው ከኒጀር 308 መራጭ ወረዳዎች ውስጥ በሀያዎቹ ብቻ መሆኑም ታውቋል። አንድ የተቃዋሚ ፓርቲዎቹ ጣምራ ቡድን ኦፊሴላዊውን የምርጫ ውጤት ውድቅ አድርጎ የተጭበረበረ ነው ሲልም አመልክቷል። የተቃዋሚ መሪ አማዱ ስኪሴ መንግስቱ ምርጫውን ለመቀልበስ በማቀድ ቀደም ብሎ በርካታ የፈጠራ የሐሰት ድምፅ መስጫ ጣቢያዎችን አቋቁሞ ነበር ነው ያሉት።
አድማጮች፣ ቀደም ሲል የክትባትን ጉዳይ በተመለከተ የዓለም ጤና ድርጅት ለጋዜጠኞች የሰጠውን መግለጫ በተመለከተ እስክንድር ፍሬው የላከው ዘገባ ነው።
ነገ ከሚጀመረውና በክትባት ላይ ከሚያተኩረው የአፍሪካ የሚኒስትሮች ጉባኤ በፊት ነው የዓለም ጤና ድርጅት መግለጫውን ያወጣው። አፍሪካውያን የክትባት አቅርቦት እንዲኖራቸው ከማድረግ አንጻር ከፍተኛ መሻሻል መኖሩን መግለጫው ጠቁሟል። ሆኖም ከአምስት የአህጉሪቱ ህጻናት አንዱ አሁንም የክትባት አገልግሎት እንደማያገኝ የጠቀሱት የድርጅቱ የአፍሪካ ዳይሬክተር ማትሺዲሶ ሞቲ ይህ ደግሞ ተቀባይነት የለውም ብለዋል። ይህ መረጃም ለአፍሪካውያን ሁሉ የማንቂያ ደወል መሆኑን አስታውቀዋል። ክትባት በየአመቱ የሚሊዮኖችን ህይወት የሚያድ የድል መሳሪያ መሆኑንም ዳይሬክተሯ አስተዋውሰዋል።
It's estimated that between 2 to 3 million lives globally
በየአመቱ ክትባቶችን በመጠቀማችን ምክንያት ከሁለት እስከ 3 ሚሊዮን ሰዎችን ህይወት ያዳነን እንደሆነ ይገመታል። ስለዚህ በየአመቱ በክትባት ምክንያት የምናደናቸው ሰዎች ቁጥር ከፍተኛ ነው። በርግጥ አፍሪካን ብቻ በተመለከተ ቁጥሩ የለኝም። ደግሞ በዚህ ላይ የሚወጣው ገንዘብ ውጤታማ ነው። በመናወጣው በእያንዳንዱ ዶላር ከጤና መሻሻልና ህይወትን ከማዳን አንጻር $16 ትርፍ እናገኛለን። ያ ከፍተኛ ትርፍ ነው።
ከነገ ጀምሮ በአዲስ አበባ የሚሰበሰቡት የአፍሪካ የጤና ጥበቃ ሚኒስትሮችና የዓለም አቀፍ ተቋማት መሪዎች ክትባትን ከማዳረስ አንጻር ውሳኔዎችን እንደሚያሳልፉ ይጠበቃል። የዓለም ጤና ጥበቃ ድርጅት አጋር በመሆን በተለይ ለማጅራት ገትር የሚሆን ክትባት የማዘጋጀቱንና የማዳረሱን ዘመቻ ከመራው የፓዝ ኢንተርናሽናል ፕሬዝዳንት ጋር ያደረኩትን ቃለ ምልልስ መነሻ ያደረገው ዘገባ በሁለተኛው አጋማሽ ይቀርባል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አርማጭ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። የሶሪያን የእርስ በርስ ጦርነት ለማቆም የሚያስችል ዩናይትድ ስቴትስና ሩሲያ ያቀዱት የተኩስ አቁም ስምምነት የፊታችን አርብ መንፈቀ ሌሊት ላይ በተግባር እንደሚተረጎም ተነገረ። የሶሪያ መንግስት እቅዱን እንደተቀበለ የተገለጠ ሲሆን የተቃዋሚ ቡድኖች እቅዱን ስለመቀበላቸው እስከ አርብ መንፈቀ ሌሊት ድረስ እንዲያሳውቁ ተጠይቀዋል። ዩናይትድ ስቴትስና ሩሲያ በሶሪያው የእርስ በርስ ጦርነት የተጠመዱ ወገኖችን በሙሉ ያሳተፈ በጠላትነት ያለመፈላለግ የተደረሰውን አጠቃላይ ስምምነት እቅድ ይፋ ያደረጉት ትናንት ሰኞ መሆኑ ይታወሳል። ይህ በመጪው አርብ ሌሊት 6 ሰዓት ላይ በስራ የሚተረጎማል ተብሎ የሚጠበቀው የተኩስ አቁም እቅድ እስላማዊ መንግስት ነኝ የሚለውንና አልቃይዳን አያካትትም። ይህ በእንዲህ እንዳለ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ማክሰኞ በመወሰኛው ምክር ቤት የውጭ ግንኙነቶች ኮሚቴ ፊት ቀርበው ለሶሪያ ስለታቀደው የተኩስ አቁም ውል ምስክርነታቸውን ይሰጣሉ ተብሏል። ሚስተር ኬሪ በዛሬው የሴኔቱ የምስክርነት አሰጣጣቸው ላይ ስለ ሶሪያ በርካታ ጥያቄዎች ይቀርቡላቸዋል። በተጨማሪም ውጭ ጉዳይ ሚኒስትር ለቀጣዩ ዓመት የሚያስፈልገውን የበጀት ጥያቄም ያቀርባሉ ተብሏል።
ጓንታናሞ ኩባ የሚገኘው የዩናይት ስቴትስ ወታደራዊ እስር ቤት እንደምን መዘጋት እንደሚችል የመከላከያ ሚኒስትር ያወጣውን እቅድ ዛሬ ማክሰኞ ለምክር ቤቱ አቀረበ። አንድ ከፍተኛ አስተዳደሩ ባለስልጣን በተናገሩት ቃል እስር ቤቱን መዝጋት ለአገሪቱ ብሔራዊ ደህንነት የቅድሚያ የሚሰጠው ከፍተኛ ጉዳይ መሆኑን አመልክተው ይህ እስር ቤት አሉ በማከልም ጭራሹኑ ጂሃዲስቶችን የሚያበረታታና ለሽብርተኞች መፈልፈያም ምክንያት የሆነ ነው ብለዋል። ፕሬዚዳንት ባራክ ኦባማ ስልጣን ላይ ሲመጡ ይህን እስር ቤት መዝጋት ቀዳሚ እቅዳቸው መሆኑን መናገራቸውን የማይረሳ ቢሆንም ከስልጣን ሲሰናበቱ ከዓመት ያነሰ ጊዜ በቀረበበት በአሁኑ ወቅት ጓንታናሞ ወህኒ ቤት ውስጥ 91 እስረኞች አሁንም ይገኛሉ።
ከጦርነትና ከአመጽ የሚሸሹ ህዝቦች ቁጥር ካለፈው አመት ይልቅ ዘንድሮ የበዛ መሆኑን ሁለት ዋና ዋና የፍልሰተኞችና የስደተኞች ድርጅቶች አስታወቁ። ዓለም አቀፉ የፍልሰተኞች ድርጅት IOM ዛሬ ማክሰኞ እንዳስታወቀው እንደ አውሮፓ አቆጣጠር ካለፈው የካቲት 22 ቀን ወዲህ ብቻ ከ100,000 በላይ ስደተኞች በሜዲትራኒያን በኩል ግሪክ የገቡ ሲሆን ከ7,500 በላይ የሚሆኑ ደግሞ ወደ ኢጣሊያ ፈልሰዋል። እንደ አውሮፓ አቆጣጠር በ2016 ከ400 በላይ ፍልሰተኞች ህይወታቸውን አጥተዋል። UNHCR የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር በበኩሉ ዋናዎቹ ጥገኝነት ጠያቂ ስደተኞች ሶሪያውያን ሲሆኑ በመቀጠል ያሉት ደግሞ ከአፍጋኒስታንና ከኢራቅ ናቸው ሲል ዛሬ ማክሰኞ አስታውቋል። እንደ UNHCR ዘገባ ከሆነ ባለፈው ጥር ወር ግሪክ የገቡት 94 ከመቶ ሶሪያውያንና 71 ከመቶ አፍጋኖች የሚያቀርቡት የጥገኝነት ጥያቄ አገራቸው ውስጥ በሚካሄዱ የእርስ በርስ ግጭቶችና ጦርነቶች ላይ የተመሰረተ ነው። በመጨረሻም ከአፍጋኒስታን፣ ከፓኪስታን፣ ከቻይናና ከዩናይትድ ስቴትስ የተሰባሰቡ ዲፕሎማቶች ካቡል ውስጥ በጀመሩት አዲስ የአራትዮሽ ውይይት ታሊባን የሰላሙ ውይይት ተሳታፊ ስለሚሆንበት መንገድ ልዑካኑ እየመረመሩና እያጤኑ መሆናቸው ተሰማ። ዛሬ ማክሰኞ ለልዑካኑ ንግግር ያደረጉት የአፍጋኒስታኑ ውጭ ጉዳይ ሚኒስትር ሳላሁዲን ራባኒ ታሊባንና ሌሎችም በአገሪቱ የሚንቀሳቀሱ አማጽያን በሰላሙ ውይይት እንዲሳተፉ ከዚህ ቀደም ያቀረቡትን ጥያቄ በድጋሜ አጠናክረው አሰምተዋል። ከአራት ሀገሮች የተውጣጡት ልዑካን ወደ ሰላም የሚያመጡ ዝግጅቶችን እንዳጠናቀቁ የተናገሩት የአፍጋኒስታኑ ባለሥልጣን የዛሬውም ውይይት ከታሊባን ጋር ለታቀደው ድርድር ትክክለኛ ቀንና ሁኔታን የሚያመቻች እንደሚሆን ተስፋቸውን ገልጠዋል። አማጺው ታሊባን ግን በውይይቱ ለመሳተፍ ፈቃደኛ ይሁን አይሁን እስካሁን አንዳችም አልተናገረም። እንዲያውም በተለያዩ ስፍራዎች ይዞታውን እያሰፋ ካለፈ ዓመት ወዲህም ከአፍጋኒስታን ግዛት 30 ከመቶውን እንደተቆጣጠረ ነው የሚታወቀው። አርማጮች ለሰዓቱ ያለን ዜና በዚህ አበቃ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። የሰዓቱን የዓለም ዜና ነበር የሰማችሁት። አሁን ቆየት ብለው ከሚሰሙት ዝግጅቶች አንዱን ለቅምሻ።
እንደውም ከመቶ ሰማንያ እጩ ምንም ምልክትም አያሳይም። መጋለጡ እንደሞ ቢመረመር ይታወቃል እንጂ ምንም አይነት ህመም ላያሳይ ይችላል። ከተጋለጡት ውስጥ 20% የሚባሉት እነሱም ይሄን ያህል ከፍተኛ ህመም አያሳዩም። ትኩሳቱን፣ ይሄ አይን ማቅላት፣ የመገጣጠሚያዎች አካባቢ ማመም እንደዚህ ናቸው።
ህመሙ ዚካ ወይም በቅርቡ በዚካ ቫይረስ የተሰራጨ ነው የተባለ ወረርሽኝ ፕሮግራሙ ሐኪሙን ይጠይቁ ነው። ዶክተር አሸናፊ ዋቅቶ ላይ ይባላሉ። ሙያዊ ትንታኔውን የሚሰጡን በሁለተኛው አጋማሽ ጠብቋቸው። አሁን በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የምሽቱ አብይ ርዕስ ነው።
ከቅርብ ጊዜ ወዲህ በኦሮሚያ በሚታየው ሁከት ተዋናይ ናቸው ባሏቸው ኃይሎች ላይ መንግሥት ሕጋዊና የማያዳግም እርምጃ እንደሚወስድ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ አስታወቁ። በአገሪቱ ውስጥ የተከሰተውን ድርቅ የተጀመረውን የህዳሴ ጉዞ በሚያስተጓጉል መንገድ ለመቆጣጠር የሚደረገው ጥረትም እንደሚቀጥል ይቅርታ፣ ይህን አረፍተ ነገር ደግም ያነባለሁ። በአገሪቱ ውስጥ የተከሰተውን ድርቅ የተጀመረውን የህዳሴ ጉዞ በማያስተጓጉል መንገድ ለመቆጣጠር የሚደረገው ጥረትም እንደሚቀጥል በዛሬው ዕለት በመንግስት መገናኛ ብዙሃን ተነግሯል። ዝርዝሩን መለስካቸው አምሃ ያቀርባል።
የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን ዛሬ ከቀኑ 7 ሰዓት ላይ ባሰራጨው ዜና ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሀገሪቱ ወቅታዊ ጉዳዮች ላይ ሰጡት ባለው መግለጫ በሁለት ዋና ዋና ጭብጦች ያተኮሩ ይመስላሉ። እንደቀረበው ዜና ከሆነ በወቅቱ በኦሮሚያ ብሔራዊ ክልላዊ መንግስት ውስጥ በተለያዩ አካባቢዎች የሚታየው ሁከት የመንግስትን ከፍተኛ ትኩረት ስቧል። ጠቅላይ ሚኒስትሩ እንዳሉት ደግሞ የጥፋት ኃይሎች ብለው የጠሯቸው በክልሉ ውስጥ በሚከሰቱ ሁከቶች የሚያደርሱትን የተለያየ ጉዳት ለማስቆም መንግስት ህጋዊ እርምጃ ይወስዳል ብለዋል።
መንግስት እነዚህን ጉዳዮች በከፍተኛ አጽንኦት የሚያያቸው ጉዳዮች ናቸው። ከዚህ ተነስቶ እነዚህ የጥፋት ኃይሎች አገራችንን፣ ኢኮኖሚያችንን በከፍተኛ ደረጃ ከመጉዳታቸው በፊት የማያዳግም እርምጃ መወሰድ ያለባቸው፣ ህገ መንግስቱ ህጉ በሚፈቅደው መሰረት ይህን እርምጃ አጠናክሮ መቀጠል የሚያስፈልግ እንደሆነ አይቷል።
ጠቅላይ ሚኒስትሩ በመግለጫቸው በምዕራብ አርሲ፣ በሐረርና እንዲሁም በሌሎች አንዳንድ የኦሮሚያ አካባቢዎች እየተፈጠሩ ናቸው ያሏቸው ኩነቶች በሂደት መልካቸውን እየቀየሩ መሆናቸውን ይገልጻሉ። ይህን የመልክ መቀየር ጠቅላይ ሚኒስትሩ አብራርተውታል።
የህዝቡን ጥያቄ መነሻ አድርገው ባላቀዱበት ሁኔታ በድንገት ዘለው የገቡ የተለያዩ የጥፋት ኃይሎች አሁን ግን ተደራጅተው አንዳንድ ጊዜም የውጭ ኃይሎች እያቀናጇቸው የትምክህት ኃይሎቹም የጠባብነት ኃይሎቹም የመነጠልም በአንድነት ስም የመጨፍለቅም አጀንዳ የያዙ ኃይሎች ጋብቻ ፈጥረው በተወሰነ ኃይል ድጋፍ እየተቀናጁ የሚያከናውት እንቅስቃሴ እንደሆነ ለማወቅ ችለናል።
አቶ ኃይለማርያም ደሳለኝ የጥፋት ኃይሎች ያሏቸውን ሰዎች ወይንም ቡድኖች ማንነት በስም ለይተው አልገለጿቸውም። ይሁንና መንግስታቸው የእነዚህን አካላት ተልእኮ ምንነት በዝርዝር መገንዘቡን ተናግረዋል።
እነዚህ የጥፋት ኃይሎች ተልእኳቸውም ስርዓቱን የማፈራረስ ተልእኳቸውም በነውጥና በሁከት መንግስትን የመቀየር ተልእኮ ያላቸው ሰዎች እንደሆኑ፣ ቡድኖች እንደሆኑ በሚገባ ግንዛቤ የተያዘበት ነው። በትትግልም ጭምር ከጸጥታ ኃይሎች ጋር መፋለም የጀመሩበት ሁኔታ አለ። በዚህም ሂደት ውስጥ በርከት ያሉ ቁጥራቸው ትንሽ ያልሆኑ የጸጥታ ኃይሎቻችን ላይ ሽምቅ ይዘው ጉዳት ያደረሱበት ሁኔታ ሁሉ እንዳለ ያው በሚዲያም የተሰማ ጉዳይ ነው።
ጠቅላይ ሚኒስትሩ እነዚህን የጥፋት ኃይሎች ብለው የጠሯቸውን አካላት ዓላማቸው በሀገሪቱ የንብረት ውድመትንና የሕይወት ጥፋትን ከማስከተሉም በላይ መለያየትንና ብጥብጥን ማስፋፋት እንደሆነም ገልጸዋል። የጠቅላይ ሚኒስትሩ ሌላው ትኩረት የወቅቱ ድርቅ እንደሆነም ዜናው ጠቁሟል። የተከሰተው ድርቅ በሰው ሕይወት ላይ ምንም አይነት ጉዳት ሳያስከትልና የሀገሪቱን የህዳሴ ጉዞ እንዳያስተዋጉል የሚደረጉ ጥረቶች እንደሚቀጥሉ መናገራቸው ተገልጿል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። ይህ በእንዲህ እንዳለ ከህዳር ወር 2008 ዓ.ም ጀምሮ በስፋት በኦሮሚያ ክልል የሚካሄደውን ተቃውሞ የኢትዮጵያ ጸጥታ ኃይሎች በጉልበት እያፈኑት ነው በማለት ዓለም አቀፍ የሰብአዊ መብት ድርጅት ራይትስ ዎች ትናንት ባወጣው ዘገባ ገልጧል። በኦሮሚያ አንዳንድ አካባቢዎች ተቃዋሚዎችም በትላልቅ የውጭ ንግድ የተያዙ የእርሻ ማሳዎች ላይ ጥፋት ማድረሳቸውን ማስተዋሉን የገለጠው የሰብአዊ መብት ድርጅቱ ጅምሩ ላይ ተቃውሞው ሰላማዊ እንደነበርም አስምሮበታል። ከህዳር ወር አንስቶ ግን በየዕለቱ ሰዎች እንደሚገደሉና በዘፈቀደ እንደሚታሰሩ፣ በቁጥጥር ስር ሳሉ ስቃይ እንደሚፈጸምባቸውም ገልጧል። የሰብአዊ መብት ድርጅቱ የአፍሪካ ፕሮግራም ምክትል ዲሬክተር ለዝልኮ መንግስት የጭካኔ ግድያውን እንዲያቆም ጥሪ አሰምተዋል።
ከሁሉ አስቀድሞ አላስፈላጊ ኃይል በመጠቀም የሚፈጽሙትን የጭካኔ ግድያ ማስቆም አለባቸው። በእነዚህ አካባቢዎች ለተሰማሩ የጦር ሰራዊት አባላት ተቃውሞ የሚያካሂዱት ሰዎች በሰላማዊ መንገድ መንግስትን መቃወም መብታቸው እንደሆነና የጸጥታ ኃይሎቹ የህዝቡን መብት ማክበር እንዳለባቸው መንግስት ግልጽ መልእክት ማስተላለፍ አለበት። በተጨማሪም በዘፈቀደ ቁጥጥር ስር የዋሏቸውን በርካታ ሰዎች እንደገና የታሰሩትን መሪ በቀለ ገርባን ጭምር መፍታት አለባቸው። አቶ በቀለ ገርባ በታህሳስ ወር የታሰሩት ለሁለተኛ ጊዜ ነው። መንግስት ለነዚህ ተቃውሞችና ዋና መሰረት ለሆኑት ቅራኔዎች መፍትሄ ከፈለገ ለብዙ ዓመታት በሰላማዊ ተቃውሞ የፖለቲካ ለውጥ ከማምጣት ከሚሞክሩት እንደ አቶ በቀለ ገርባ አይነቱ ጋር መነጋገር እንጂ ማሰር የለበትም።
አድማጮች፣ ቀደም ሲል ያሰማናችሁ የሰብአዊ መብት ድርጅቱ የአፍሪካ ፕሮግራም ምክትል ዲሬክተር ሌዚ ሌፍኮ መንግስት የጭካኔ ግድያ እንዲያቆም ያደረጉትን ጥሪ ነበረ። ወደሚቀጥለው እናልፋለን። ከቅርብ ጊዜ ወዲህ በኦሮሚያ በሚታየው ሁከት ተዋናይ ናቸው ባሏቸው ኃይሎች ላይ መንግስት ቅርታኛው አይደለም። አሁን የሚቀጥለው እባክህ
ወደሚቀጥለው በወልዚያ ወደ አዲስ አበባ የሚመልሰን ነው። በአፍሪቃ በሚከሰተው የማጅራት ገትር በሽታ 90% የሚሸፍነው አይነት ወደ ማስወገድ መቃረባቸውን የዓለም ጤና ድርጅትና ፓዝ ኢንተርናሽናል የተባለው ድርጅት አስታውቀዋል። እንደ አውሮፓውያን የዘመን አቆጣጠር በ1996 ዓ.ም 250,000 የነበረው በበሽታው የተያዙ ሰዎች ቁጥር ባለፈው 2015 ዓ.ም ወደ 80% ዝቅ ማለቱን የፓዝ ኢንተርናሽናል ዲሬክተር አስታውቀዋል። እስክንድር ፍሬው ዘገባውን ይዟል።
ዓለም አቀፍ የክትባት ባለሙያዎችና ለማጅራት ገትር በሽታ ተጋላጭ ከሆኑ 26 የአፍሪካ ሀገሮች የተውጣጡ ተወካዮች በተገኙበት ስብሰባ ነው ይህ ስኬት ይፋ የተደረገው። በአፍሪካ ከተመዘገቡ ታላላቅ የጤና ስኬቶች አንዱ ያሉትም ለሀገሪቱ ተወላጆች ስጋት ከነበሩ የማጅራት ገትር አይነቶች ዋነኛው ወደ መጥፋት መቃረቡን ነው። በዛሬው ስብሰባ እንደተገለጸው የስኬቱ መነሻ በአፍሪካ ውስጥ ጥቅም ላይ እንዲውል የተመረተው ሜናፍሪቫክ የተሰኘው ክትባት ነው። ጥቅም ላይ በዋለ በአምስት ዓመታት ውስጥ በሽታውን ለማጥፋት ተቃርቧል ነው የተባለው። የክትባቱን መዘጋጀት ያስተባበሩት ደግሞ የዓለም ጤና ጥበቃ ድርጅትና ለትርፍ ያልተቋቋመው ዓለም አቀፉ ተቋም ፓዝ መሆናቸው ተጠቅሷል። የፓዝ ኢንተርናሽናል ፕሬዝዳንትና ዋና ስራ አስፈጻሚ ስቲቭ ዴቪስ ለቪኦኤ እንዳሉት እንደ አውሮፓውያን አቆጣጠር በ1996 250,000 ሰዎች ገዳይ በሆነው የማጅራት ገትር በሽታ ተይዘው ነበር። አምና በ2015 ግን ቁጥሩ ወደ 80 ዝቅ ብሏል። በክትባቱ የተገኘው ውጤትም ከፍተኛ ግምት የሚሰጠው መሆኑን አስረድተዋል።
Meningitis is really one of the scariest diseases that we've seen on the African continent.
Meningitis በአፍሪካ አህጉር ውስጥ ለዘመናት ካየናቸው አስፈሪ በሽታዎች አንዱ ነው። በተለይም በ26ቱ አገሮች ውስጥ በየአመቱ ይከሰታል። ብዙ ህፃናት ይሞታሉ። ብዙ ሰዎች የአእምሮ ጉዳት ይደርስባቸዋል። ይህንን እንዴት ማስወገድ እንደሚቻል ማወቅ ትልቅ ስኬት ነው። እና ከ15 ዓመታት በፊት እኔ በመመራው ፓዝ እና በዓለም የጤና ድርጅት አማካይነት ማጅራት ገትርን ለማጥፋት የሚያስችል ክትባት ላይ ለመስራት ሰዎች ተሰባሰቡ። የተወሳሰበ አጋርነት አዲስ የሆነ የሳይንስ ቀመር በአፍሪካውያን ድምጽና በአፍሪካ መሪዎች የተመራ እንቅስቃሴ ነበር ጥናቱን ለመደገፍ የተካሄደው። አሁን ክትባቱን ሰርተናል፣ አስመዝግበናል። ወደ ሩብ ቢሊዮን የሚሆኑ ሰዎች ተጠቅመውበታል።
አገሮች አሁን የተገኘውን ውጤት ቀጣይነት ለማረጋጋት መስራት እንዳለባቸው ዋና ስራ አስፈጻሚ ይመክራሉ። ውጤቱ የተገኘው በጎ አድራጊ በሆኑ ድርጅቶች በተለይም በቢልና ሚሊንዳ ጌትስ ፋውንዴሽን መልካም ፈቃድ መሆኑን አብራርተዋል።
To be clear, what we do is we work on projects with the support of philanthropic or donors, and so we actually go and secure money. In this instance, a large chunk of it was from the Bill and Melinda Gates Foundation, but in fact there's been many other contributors to this project financially, including the US government, including some European governments, including some other private foundations, and WHO and others, who all had a lot of contributions. So I
gilts lemadreg yahl yeminadergo mindinno bebego adragi drijitoch projectochin nazagajallen innam genzeb nafalalgna nagenyallen lezihnyaw ለምሳሌ አብዛኛው ገንዘብ የተገኘው ከቢልና ሜሊንዳ ጌትስ ድርጅት ነው። ነገር ግን ለዚህ ፕሮጀክት የገንዘብ ድጋፍ ያደረጉ ሌሎች በርካታ ለጋሾች አሉ። የዩናይትድ ስቴትስና የአውሮፓ መንግስታትን እንዲሁም የግል ተቋማትን ጨምሮ። የመጣው ገንዘብ ድምር ስንት እንደሆነ አላውቅም። የወጣው ገንዘብ ግን ብዙ ነው፣ በመቶ ሚሊዮኖች የሚቆጠር። ነገር ግን ለዚህ ቁጥር ተቃሚው ነገር ይህንን ባናደርግ ኖሮ እናወጣ የነበረውን ገንዘብ ስናየው ክትባቱን ለማቅረብ በመናወጣው በእያንዳንዱ ዶላር 1 ዶላር ከ50 ሳንቲም እናተርፋለን። ስለዚህ በተገቢ ሁኔታ ጥቅም ላይ የዋለ ገንዘብ ነው።
ተገኘ የተባለውን ስኬት ለማስቀጠል ይቻል ዘንድ አገሮች ክትባቱን በመደበኛ የክትባት ፕሮግራሞቻቸው ውስጥ እንዲያካትቱትም ጥሪ ቀርቧል። በዚህ መሰረት ከ26ቱ ተጋላጭ አገሮች 8ቱ ይህንን ለማድረግ የሚያስችላቸው የገንዘብ ድጋፍ ጥያቄ አቅርበዋል። ቀሪዎቹ 18ቱ ደግሞ በያዝነው የ2016 እና በመጪው የ2017 ዓመተ ምህረት ተመሳሳይ ጥያቄ እንደሚያቀርቡ ይተበቃል። ኢትዮጵያ ይሄንን ለማቅረብና ክትባቱን በመደበኛ ፕሮግራሟ ለማካተት ያሰበችው በሚቀጥለው የአውሮፓያን ዓመት መሆኑ ተጠቅሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። 3 ሰዓት ከ23 ደቂቃ ላይ ነን። የምሽቱን ዋና ዋና ዜና ቀደም ብለን እናሰማችሁ። የቡሩንዲው ፕሬዝዳንት ፒየር ንኩሩንዚዛ አገራቸው ውስጥ ለአንድ ዓመት ያህል የተካሄደውን የፖለቲካ ቀውስ ለማብቃት የሚያስችል ውይይት ከተቃዋሚ መሪዎች ጋር ለመጀመር መስማማታቸውን የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አስታውቀዋል። በኒጀሩ ፕሬዝዳንታዊ ምርጫ የተገኙ የመጀመሪያ የድምፅ አሰጣጥ ውጤቶች በስልጣን ላይ ያሉት መሐማዱ ኢሱፉ እየመሩ መሆናቸውን አመለከተ። ተቃዋሚዎች ግን ምርጫው የተጭበረበረ ነው ይላሉ። የሶሪያን የእርስ በርስ ጦርነት ለማቆም የሚያስችል ዩናይትድ ስቴትስና ሩሲያ ያቀዱት የተኩስ አቁም ስምምነት የፊታችን ረቡዕ በአገሬው የሰዓት አቆጣጠር ከሌሊቱ 6 ሰዓት ላይ በተግባር እንደሚተረጎም ተነግሯል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ማክሰኞ በመወሰኛው ምክር ቤት የውጭ ግንኙነቶች ኮሚቴ ፊት ቀርበው ለሶሪያ ስለታቀደው የተኩስ አቁም ውል ምስክርነት ያሰማሉ። ለመጪው ዓመት የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በጀትም ጥያቄ ያቀርባሉ ተብሏል። ጓንታናሞ ኩባ የሚገኘውን የዩናይትድ ስቴትስ ወታደራዊ እስር ቤት እንደምን መዝጋት እንደሚቻል የመከላከያ ሚኒስቴር ያወጣውን እቅድ ዛሬ ማክሰኞ ለኮንግረስ አቅርቧል። አንድ ከፍተኛ ያስተዳደሩ ባለስልጣን ሲናገሩ እስር ቤቱን መዝጋት ለአገሪቱ ብሔራዊ ደህንነት ዋናና ጠቃሚ ጉዳይ ነው ይላሉ። ፕሬዚዳንት ኦባማ ስልጣን ሲይዙ ይሄን እስር ቤት እዘጋለሁ ብለው ነበር። ከስልጣን ሊለቁ ከአመት ያነሰ ጊዜ ነው ያላቸው ጓንታናሞ ውስጥ ታዲያ 91 እስረኞች ዛሬ ይገኛሉ። ከጦርነትና ከአመጽ የሚሸሹ ህዝቦች ቁጥር ካለፈው አመት ይልቅ ዘንድሮ የበዛ መሆኑን ሁለት ዋና ዋና የፍልሰተኞችና የስደተኞች ድርጅቶች አስታውቀዋል። አንዱ አይኦኤም ማለት ዓለም አቀፍ የፍልሰተኞች ድርጅት ሲሆን፣ ሌላው ደግሞ ዩኤንኤችሲአር ማለትም የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ነው። ለምሽቱ ያለን አርዕስተ ዜና ይኸው ነው።
ክብራትና ክብራን አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን የአሜሪካ ድምጽ ራዲዮ ዝግጅት ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። ሁለተኛውን አጋማሽ ጀምረናል። በርሳሪዎቹ ሳምንታዊው ቅንብር ይቀጥላል። ሐኪሞን ይጠይቁ የሐኪሙን ጠይቁ ፕሮግራም አዘጋጅና አቅራቢ አሉላ ከበደ አንተ አይደለ?
ሳሎን አልቀረም። አዲስ ለዛሬ አነጋጋሪ የሆነ ወቅታዊ ርዕስ ላይ ነው የሰራ ነው። ተከታታይ ቅንብሮችን የምናቀርብበት ነው። በመግቢያችን እንዳስተዋወቅ ነው ዚካ ቫይረስና የዚካ ወረርሽኝ ይሆናሉ መሰረታዊ ምንነቱን ጨምረን የምንመለከትበት የመጀመሪያ ክፍል ዝግጅት ነው ዛሬ የሚቀርበው። ታዲያ የዛሬ ለምናቀርበው አዲሱ ለዚህ ዝግጅት መነሻ ይሆነን ከአነጋጋሪነቱ በዜና ዘገባዎች ከሚወጣው ባሻገር እንግዳችን ዶክተር አሸናፊ ዋቅቶላ ለኢትዮጵያውያን በሚስማማ መልኩ እንዲህ ያለ ትልቅ ወረርሽኝ ሲከሰት ብዙ ጊዜ እንደሚያደርጉት ባለፈውም ዓመት በኢቦላ ወረርሽኝ ወቅት እንዳደረጉት በአማርኛ የጻፉት ጽሁፍ አለ። ያን ጽሁፍ ለአድማጮች በሚስማማ መልኩ እሱን መሰረት አድርገን ነው የምናነጋግራቸው።
ባለፈው ዝግጅትም ዚካ እንዴት እንደሚመጣ ምልክቶች አንተ ወይ ሰለሞን ጠቅሳችሁ
ዘገባዎች ሰርተናል። ወይም ሰለሞን
ላይም ደግሞ ይጨመር ይሆናል።
ልክ ነው። ተከታታይ ዝግጅቶች ይኖሩናል። በርቀት ከመሸበር ስለ በሽታው ባለማወቅ ከሚደረጉ ጭንቀቶች የጠራ መረዳት እንዲኖር ለማድረግ እንግዲህ በተከታታይ ዝግጅቶች እናቀርባለን። በሐኪሙን ይጠይቁም በሌሎች የጤና ፕሮግራሞቻችንም እና ይሄ ይሆናል ዝግጅታችን። ስለዚህ እንለፍ። ዶክተር አሸናፊ ካለፉት ጥቂት ሳምንታት ወዲህ በስፋት እያነጋገረ የሚገኘውን የዚካ ቫይረስ በሽታ አስመልክቶ ከዚህ ቀደም በኢቦላ ላይ እንዳደረጉት ሁሉ ከተከታታይ ጽሁፎቹ ምናልባትም የመጀመሪያው የሚመስል በአማርኛ ለአንባቢያን አቅርበዋል። ተከታታይ ጽሁፎቹን ተንተርሰን በህመሙ ዙሪያ ለሚደረጉ ቃለ ምልልሶች ደጋግመን እንደምናገኘው ከወዲሁ ግብዣውን ማቅረብ እፈልጋለሁ።
በጣም አመሰግናለሁ። እኔም ዝግጁ ነኝ።
መልካም። ቀደም ብዬ እንደጠቆምኩት የዚህን የዚካ ቫይረስ በሽታ ምንነት አስመልክቶ በርከት ያሉ ጉዳዮችን ባነሱበት በዚህ በመጀመሪያ ክፍል ጽሁፎ ባለፈው ጥር ወር ብቻ በ33 አገሮች ውስጥ መታየቱን የዓለም አቀፉን የጤና ድርጅት WHO ዋቢ አድርገው ሌሎች ዝርዝሮችንም ያነሳሉ። እስኪ ምናልባትም ስጋት ጭምር ያጫረ ስለሚመስለው ስለዚህ በሽታ መሰረታዊ ምንነት በመረዳት እንጀምር። ምንድን ነው የዚካ ቫይረስ በሽታ?
እሺ፣ በጣም አመሰግናለሁ። የዚካ ቫይረስ በሽታ የሚባለው በስሙ እንነሳ፣ ዚካ የሚባለው ቦታ ኢንተቤ አጠገብ ያለ የዚካ ጫካ ነው። ዚካ ራሱ ማለት ጫካ ማለት ነው፣ ቃሉም በሀገሬው ህዝብ ከዛ የተነሳ ቫይረስ ነው። በ1947 ዓ.ም የለው ሲበን የቢጫ ትኩሳት የሚባለውን ሲያጠኑ አንዱ ጦጣ ተይዞ ኋላ ከዛ ነው የተያዘው። አሁን ምንድን ነው የሆነው? ሰዎችን አያሳመምም ነበር። አልፎ አልፎ አንድ ሰው እዚህ ታንዛኒያ፣ አንድ ናይጄሪያ፣ አንድ ምን ብሎ እንደ አውሮፓውያን አቆጣጠር እስከ 2007 ድረስ በተለያየ አመታት 14 ሰው ብቻ ነበር የታከመው። ያውም ህመሙም ደግሞ በጣም ቀላል ነገር ነበር። ትንሽ ትኩሳት፣ የሚያሳክክ ሽፍታ፣ አይን አካባቢ ትንሽ ማመም እና አይን ማቅላት፣ ኮንጀክቲቫይተስ የሚባለው እንደዚህ አይነት ነገር ነበር የነበረው።
መሰረቱ ዚካ ከሚለው ጫካ ኡጋንዳ ውስጥ መጀመሪያ ቫይረሱ በጦጣ ላይ ከተገኘበት ጋር እንደሚዛመድ አንስተውልናል። የበሽታውን ምንነት ዝርዝሮች ገፋ አድርገን አድማጮች እንደ አዲስ በወረርሽኝነቱ የመነሳቱን ያህል ከዚህ በፊት የነበረው ታሪክ በስፋትም የማይታወቅ ነውና ይሄ ቫይረስ በተናዳፊ ትንኞች አማካኝነት እንደሚተላለፍም በስፋትም የሚነገረው ይሄ ነው። እስከ 2007 ዓ.ም ድረስ በበርካታ አመታት ውስጥ 14 ሰዎች ብቻ ያሳመመ የቫይረስ ዝርያ እንዴት ነው ሰዎችን አሁን ማሳመም የቻለው? በምንስ መንገድ ነው ከሰው ወደ ሰው እየተላለፈ ያለው?
እጅግ በጣም መሰረታዊ ጥያቄ ነው። የሚተላለፈው በቢምቢ ነው። ቢምቢ የምናውቀው ከወባ ጋር በተያያዘ ነው። የቢምቢ ዘር እጅግ በጣም ብዙ ነው። ይህን የሚያስተላልፈው የቢምቢ ዘር ወባን ከሚያስተላልፈው የቢምቢ ዘር ጋር ይለያያል። ያኛው ወባን የሚያስተላልፈው ቢምቢ አኖፊለስ ሲባል፣ ይሄኛውን የሚያስተላልፈው ኤዲስ ይባላል። ኤዲስም የተለያዩ አይነቶች አሉ። ኤዲስ ኢጅፕት የሚባለው የቢምቢ ዘር ነው የዚካርን ቫይረስ በሽታ የሚያስተላልፈው። እና ቢምቢዎች ብዙ ጊዜ የሚያደርጉት ምንድን ነው? ሴቴዎቹ እንቁላላቸውን ለመስራት ደም መምጣት አለባቸው። በዛ ወቅት የተፈጥሮ ግዴታቸውን ሲሉ ሰው ሲነክሱ አንዳንድ ጊዜ ጦጣም ሲሉ ከጦጣ እንደዛ መጣ ነው የሚባለው ወደ ሰው። በአብዛኛው የሚነክሱት የነበረው ጦጣዎቹን ነበር። ከዛ ሰው ውስጥ መግባት ጀመረ ማለት ነው። አሁን የቢምቢ ዘወሮቹም ራሱ በዓለም ላይ የተስፋፉ ሄደዋል። ከዛው ያለ ቦታ ቢምቢ ብዙ ጊዜ የሚታየው አሁን ይሄም ጨምሮ የቢምቢ ዘር በጠቅላላ ዓለም ላይ ከአንታርክቲካ በስተቀር ሁሉ ቦታ አለ። ይሄኛው ቢምቢ ዘር እኮ የቢጫው ትኩሳትን የሚያስተላልፈው አንድ አይነት ነው ከሱ ጋር
በልማድ የቢጫ ወባ የሚባለው
ከዛኛው ወባ ጋር ምንም ግንኙነት የለውም የቢጫ ትኩሳት። አሁን ምንድነው ችግሩ የሆነው? ከ2007 በኋላ 2013 ደግሞ ፍሬንች ፖሊኔዥያ የሚባል ቦታ ላይ ወረርሽኝ ተነሳ። እንደገና ደግሞ አሁን ዓለምን ያስደነገጠው ምንድነው? ግንቦት 2015 ጀምሮ በብራዚል ብዙ ቦታ አደረስ። ብራዚል እንግዲህ በሀገር ስፋትም ሆነ በህዝቡ ብዛት ከዓለም አምስተኛ አገር ናት። ደቡብ አሜሪካን ስፋት ግማሹ ማለት ብራዚል እንደማለት ነው። 47.3 እና ይሄ ትልቅ አገር ነው። በዚያ በብዙ ሺህ የሚቆጠሩ ሰዎች ተያዘ። አሁን ይህንን ነው የምንሰማው አይደለም? ነገር ግን ሌላ ወረርሽኝ አፍሪካም ውስጥ አለ። የዚሁ ዘር
የዚሁ የዚካ ቫይረስ
የዚካ ወረርሽኝ አሁን በቅርቡ የተነሳ ግን አንሰማውም። ምክንያቱም ደሴቶቹ ኬፕ ቨርድ የሚባሉት ከኮንቲኔንታል አፍሪካ ወጣ ያሉ ግን የአፍሪካ ሀገር ናቸው። እዛ ውስጥ ልክ ከሴኔጋል ድንበር 500 ኪሎ ሜትር ገደማ ነው። እዛ ውስጥ የዛሬ 3 ወር እንግዲህ በብዙ መቶ የሚቆጠሩ ወረርሽኝ አለ። በአስደንጋጭ ሁኔታ ነው በአንድ ጊዜ ሰፊ አገሮችን ሄደው እስከ 2007 ድረስ 14 ሰዎች ብቻ የያዘ አሁን በአንድ ጊዜ በብዙ ሺህ የሚቆጠር አሁን እንግዲህ ደቡብ አሜሪካ በሚሊዮኖች ማለት ነው። ደቡብ አሜሪካ ማለት ነው።
ወደ ዋና ዋናዎቹ የበሽታው መከሰቻ ምልክቶቹ እንለፍ። በትንኞቹ አማካኝነት ለቫይረሱ ከተጋለጠ ሰው የተወሰደ ደም ወደ ጤናኛው ሰውነት ቢገባ ምንድን ነው የሚከሰተው? በቀዳሚነት የሚታዩት ምልክቶች ምንድን ናቸው? የሚታወቁ ምልክቶች አሉት?
አዎ፣
ዶክተር አሸናፊ ያብራራሉ። ሌሎች ጥያቄዎችም አሉን። ዚካ ያነጋግራል። ሌሎች ዝግጅቶቻችንም በተከታታይ ይቀርባሉ። ይህንና ሌሎች ጥያቄዎች አስመልክቶ ዶክተር አሸናፊ ወቅቱ ላይ የሰጡንን ምላሽ በሚቀጥለው ሳምንት እናቀርባለን። አድማጮች፣ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ወቅታዊ የኢትዮጵያ ጉዳይ ነው የምንሻገረው። ሰለሞን፣ በኦሮሚያ ወቅታዊ ሁኔታዎች ላይ የተጠናቀረ ዘገባ ይዘሃል።
አሁን
እስቲ ያስተዋውቀን።
አሁን ዛሬ በተለያዩ አካባቢዎች የነበሩ ሁኔታዎችን የኦሮምኛ ዝግጅት ክፍል ባልደረቦቻችን፣ ሌሎችም ምንጮች እንደዚሁ የሚያደርሱንን ይዘን ተከታዩን ሪፖርት አጠናቅረናል። በምስራቅ ሐረርጌና ወለጋ ነቀምት ውስጥ ትናንትናና ዛሬ የተለያዩ እንቅስቃሴዎች እንደነበሩ እንደዚሁም በጉጂ ዞን በነጌሌ ከተማና አካባቢዋ እንደዚሁ እንቅስቃሴዎች እንደነበሩ ከየአካባቢው ያነጋገርናቸው ነዋሪዎች ጠቁመዋል። በምዕራብ ሐረርጌ መቻራ ከተማ ትናንት ሰልፍ ተካሂዶ ነበር የተባለውን ሰልፍ አስመልክቶም የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ቱጁቤ ኩሳ ዛሬ ያነጋገረቻቸው ሰው የሚከተለውን ብለዋል።
በምዕራብ ሐረርጌ ዳሮ ለቦ ወረዳ መቻራ ከተማ ትናንትና ጠዋት ከ2 ሰዓት በፊት ማለት ነው ተማሪዎች ከሃይ ስኩል ወጥተው ጀመሩት ሰላማዊ ሰልፉ። ማስተር ፕላኑ ይቁም ቆሟል የተባለው ውሸት ነው፣ በእውነት የተደገፈ አይደለም። የታሰሩት ተማሪዎች ይፈቱልን፣ ጭቆናና ግድያ ይቁም፣ ነጻነታችን ይከበር የሚል ነው። በመጀመሪያ ያው ተማሪዎች ናቸው፣ ከዛ ወጣት፣ በአብዛኛው ወጣቶች ነው ማለት ይቻላል። ከዛ በኋላ ህብረተሰቡም የተጨመረበት ሁኔታ ነው ያለው።
በሰልፉ ወቅት የጸጥታ ኃይሎች ለመበተን እርምጃ መውሰዳቸውንና በሕይወትና በአካል ላይ የደረሰ ጉዳት መኖሩን የሚናገሩ ጥቆማዎች ቢኖሩም ሁኔታውን ከተጨማሪ ምንጮች ለማጣራት ጥረት እያደረግን እንገኛለን። በተጨማሪም ወለጋ ውስጥ በነቀምት ከተማ የጸጥታ ኃይሎች ሰው ላይ ድብደባ ማካሄዳቸውን አንድ የነቀምት ከተማ ነዋሪ ለቱጁቤ ገልጸውላታል።
በዚህ ሶስት ቀን በተለይ ማታ ወጣቶችና ተማሪዎች በተደራጀ መንገድ ድምጻቸውን ሲያሰሙ ነበር። ይህም ድምጻቸውም የታሰሩ ሰዎች ይፈቱ፣ የተገደሉ ሰዎችን የገደሉ ሰዎች ይጠየቁ፣ ወታደሮችና አጋዚ ከከተማችን ለቆ ይውጣ የሚል ድምጽ ሲያሰሙ ነበር። ይህንን ሲያሰሙ ወታደሮችና የፌደራል ፖሊሶች ወጣቶችን እየደበደቡ እየበተኑ በጋራ የሚቆሙትን እየበተኑ ጭስ ጋዝን እየወረወሩባቸው ሲበትቡ ነበረ እና በጣም አስቸጋሪ ሁኔታ ውስጥ ነበር ለማለት ይቻላል። በዚህ ሶስት ቀን ውስጥ በነቀምቴ ከተማ ምስራቅ ወለጋ በዚህ ሶስት ቀን ውስጥ በጣም አስቸጋሪ ሁኔታ ውስጥ ነበረ። ሰው መንገድ ላይ ማለፍ አይችልም። ሰዎችን ይደበድባሉ፣ እናቶችን ይደበድባሉ። ሰው ወጣቶች፣ ተማሪዎች ፍራቻ ሰዋጥር ውስጥ ሲገቡ እያዝወጡ እዚህ ተደብቋል እያሉ ሰዎችን እየደበደቡ እያስቸገሩ ነበሩ። በዚህ ሶስት ወር ውስጥ አዲስ አበባ ማስተር ፕላን ተቃውሞ ጀምሮ የታሰሩ ሰዎች ሲፈቱ፣ የተገደሉ ሰዎች ካሳ ይከፈላቸው፣ ገዳዮች ለሕግ ይቅረቡ፣ ተጠያቂ አካል ይታወቅ፣ ጉዳት የደረሰውን ጉዳት አጣሪ ኮሚሽን ተቋቁሞ መፍትሄ ያፈላልግ የሚል ጥያቄ ነበረ። በዚህ ጋር የተያያዘ ወታደሮች እና የፌደራል ፖሊሶች አይደብድበን አያሰቃየን የሚል አቤቱታም ጭምር ነበር የወጣቶቹ ጥያቄ። በዚህ ሶስት ቀን ውስጥ በተለይ ማታ በጣም አስቸጋሪ ውስጥ ነበር የነቀምቴ ከተማ። ዛሬም ትናንትና ቤቱ ነቀምቴ፣ ደርጌ፣ ቀሶ እና ምስራቅ ዋቻ በሚባል ትምህርት ቤት ውስጥ ከፍተኛ የሆነ ወጣቶች ተቃውሞ ነበረ። ይህንን ተቃውሞ ለመበተን ከፍተኛ የሆነ የፌደራል ፖሊስና የሀገር መከላከያ ሰራዊት ረምስታ ተሰማርቶባቸው ጥይት እየተኮሱ ጭስ ቦምብ እየወረወሩ ተማሪዎችን ሲበትኑ ሲደበድቡ ነበር።
በምዕራብ ሐረርጌቱ መቻራ ስለተካሄደው ሰልፍ የከተማይቱን ከንቲባ ለማግኘት በተደጋጋሚ ያደረግነው ሙከራ ለጊዜው አልተሳካም። በጥረታችን እንቀጥላለን። በሌላ በኩል ደግሞ ሰሞኑን አምቦ ከተማ ውስጥ በማረሚያ ቤቱ ላይ የደረሰውን ቃጠሎ አስመልክቶ የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ጃለኔ ገመዳ ያነጋገረቻቸው ምንጮች ወደ 4000 የሚጠጉ እስረኞች በውስጡ እንደነበሩ ገልጸዋል።
የሞቱት ሰዎች ቁጥር አይታወቅም። ነገር ግን የስድስት ሰዎች አስከሬን ለቤተሰቦቻቸው ተሰጥተዋል እና ቤተሰቦቻቸው ለእያንዳንዳቸው 2000 ብር ከፍለው ነው የወሰዱት።
ሌሎቹ እስረኞች በብዙ አውቶቡሶች ወደ ሌላ አካባቢ እርሳቸው ወደማያውቁት አካባቢ መወሰዳቸውን እኚሁ እማኝ ተናግረዋል። ይህ በእንዲህ እንዳለ በጉጂ ዞን በነገሌ ከተማና አካባቢዋ የሚኖሩ የገጠርና የከተማ ነዋሪዎች ዛሬም ነገሌ ከተማ ውስጥ ሰላማዊ ሰልፍ መውጣታቸውን አንዳንድ የኦሮምኛ ዝግጅት ክፍላችን ባልደረባ ሶራ ሐለኬ ያነጋገራቸው ነዋሪዎች ገልጸውለታል። ሰልፈኞቹ ዛሬ በከተማይቱ ተሰብስበው ተቃውሞ እያሰሙ ፖሊስ በጥይት በመተኮስ እያባረሯቸው እየደበደቧቸው እንደነበረ ገልጸዋል። ለቪኦኤ ቃላቸውን ከሰጡ እማኞች መካከል አንደኛው እንዳሉት በድብደባው የታሰሩ የቆሰሉና ያለበትም ያልታወቁ እንዳሉም ገልጸዋል።
ወራ ባረቶታ ቲሲ ውመትሌ ወሌ እንጅራ ሪር ጉያራ ከዲዮተናሞ ውመትሌ ችቆልማ እንጅራ።
በዛሬው ሰልፍ ተማሪዎች፣ ነዋሪዎችም ተቀስቅሰዋል፣ ወጥተዋል። በሰሞኑ ሰልፍ የገጠር ነዋሪዎች ከሊባን ወረዳ የተውጣጡም ተቀስቅሰዋል። ከአሰሟቸው መፈክሮች መካከል የታሰሩ ይፈቱ፣ ለሞቱት ካሳ ይከፈል፣ አላሙዲ ሼክ አላሙዲ የሕዝብን ሀብት እየዘረፉ ይህም በሻኪሶ በኦኮቴ ዝርፊያ ካሄደዋልና ዝርፊያው ይቁም የሚሉ ነበሩ።
ያሉበት አልተገኘም የተባሉት የዩኒቨርሲቲ ተማሪው ገልገሎ ዲዳና የሁለተኛ ደረጃ ተማሪው ሳራ ጃርሶ የሚባል ይገኙበታል። የሊበን ወረዳ ምክትል ሳጅን ሚካኤል በከተማይቱ ሰልፍም የታሰረም ሰው የተደበደበም የለም ብለዋል ለሶራ በሰጡት ምላሽ።
ወደ ሌላ የወቅታዊ ርዕስ እንሻገራለን። ሰለሞን፣ ወደ ወልቃይት ደውለህ ማምሻውን ያገኘሃቸው በወልቃይት ባሉ ጉዳዮች ላይ የተካተተ ዘገባም ከጅህ አለ?
አሁን ልክ ነህ አሉላ። ወደዚህ ወደ ወልቃይት ከመሸጋገሬ በፊት ግን ቀደም ሲል የአምቦን ዘገባ በተመለከተ የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትሩ አቶ ጌታቸው ረዳ ኢትዮጵያ ውስጥ እየታተመ ለሚወጣ አንድ ጋዜጣ ማብራሪያ ሰጥተው ነበርና ቃጠሎው የሰው ሕይወት ላይ ጉዳት አላደረሰም ብለዋል። አቶ ጌታቸው ከእስር ያመለጠ እስረኛም እንደሌለ ተናግረዋል። በአምቦ ከተማ ከእስር ቤቱ ቃጠሎ ጋር በተያያዘ ያለ መረጋጋት የነበረ ሲሆን በምዕራብ አርሲም የተቀሰቀሰው ሊረጋጋ አልቻለም ሲል ዘግቧል ጋዜጣው። አሁን ወደ ጠየቀኝ ጥያቄ ልመለስና አሉላ፣ ዛሬ ከዚያ ከወልቃይት አካባቢ እየደረሱን በነበሩ አንዳንድ ጥቆማዎች ወከባው አሁንም እንደቀጠለ መሆኑን እስራት እየደረሰ እንደሆነ የሚናገሩ የአካባቢው ነዋሪዎች ነበሩና እኔም ወደ አቶ አታላይ ዛፌ ደውዬ ነበር። ጎንደር ነው የሚገኙት። አቶ አታላይ ዛፌ በቅርቡ የአካባቢውን ሰው ፊርማ ይዘው ወደ አዲስ አበባ ወደ ፌዴሬሽን ምክር ቤት የነበሩ ተወካይ ናቸው የሰው። እናም የሚከተለውን ብለውኛል።
አንድ የእኛ ኮሚቴ ከዚህ ከጎንደር ቆይቶ ሲሄድ ዳንሻ አካባቢ መከዞ የሚባለው ኬላ ላይ እዛ ላይ አስቁመው ፍተሻ አድርገው ያው ልጁን ይዘውታል። ኮሚቴ መሆኑ ያውቁታል። ከአሁን በፊትም ሲከታተሉት ነው የቆየው። እሱን ይዘው አስረውታል።
የት ነው? እዛው ከተማ ውስጥ ነው የታሰሩት።
ዳንሻ ከመግባቱ በፊት መከዞ የሚባል አንድ ወንዝ አለ።
እሺ።
እዛ ኬላ ነው፣ ኬላ ጥለው ነው የቆዩ። እሺ። ኬላው ላይ ነው የተያዘ። ልጁ ስሙ አቶ ባየው ካሰኝ ይባላል። ይሄ ሰው ከአሁን በፊት ልጁ ታፍኖበታል። የዘጠኝ ዓመት ልጅ አራተኛ ክፍል ከትምህርት ቤት አፍነው ለመውሰድ ሙከራ አድርገውበታል ማይካድራ አካባቢ። ስለዚህ
መቼ ነው ይሄ የሆነው?
ልጁ የታፈነበት ቆይቷል
እና ከዛ ምን ሆነ?
ባለፈው ጊዜ እንዲያውም ትዝታ ስጠይቅን የተናገርኩት ይመስለኛል። ይሄ
እሺ፣ ስንት ጊዜ ሆኗል ነው በግምት ቆይቷል ሲሉኝ፣ በወራት የሚቆጠር ጊዜ ነው?
አዎ፣ በወራት ህግ ሳይል ወር ሁለት ወር ምናምን ቢሆነው ነው።
እሺ፣ እና ምን ሆነ ከዛ? ልጁ
በተማሪዎችና በመምህራን ጥረት ከሚያፍኑት ሰዎች አስቀርተውታል። ሶስት ሰዎች ሆኖ ነበር አፍነው ሊወስዱት የነበር አስጥለው አስቀርተውታል። ልጁ ግን አሁን ትምህርት ቤት አይማርም በዛ ፍርሃት ምክንያት። አንድ አይባል ሁለት ጊዜ ስለሞከሩት የመጀመሪያው ጊዜ አንድ ባላጋራጅ ነው ያስቀረው። በሁለተኛ ጊዜ መምህራንና ተማሪዎች ናቸው ያስቀሩት። ልጁ ጣቢያ ሲሄድም ያፈነውን ሰውዬ በልዩነት አሳይቷቸዋል።
አፋኙ ተይዞ ነበር።
የእኛ ኮሚቴዎችም ሌላው ህዝቡም ሁሉ ሂዶ ማየት ፈለገ፣ ስሙንም መጠየቅ ፈለጉ። ግን አናሳይም ብለው ነው የመለሷቸው ፖሊሶች።
ምንድን ነው ሀሳባቸው?
እንግዲህ ምንድን ነው ልጁ በኮሚቴ ትንሽ ጠንከር ብሎ ይንቀሳቀሳል እና በተለያየ መንገድ
አቶ ባየው
ካሰኛ እረፍ ብለውት አላርፍም ስላለ ነው። ያው የማንነት ጥያቄ ነው ማራምደው እንጂ ሌላ ምንም ነገር የለኝም፣ ከህገ መንግስቱ ውጭ አይደለሁም የሚል መልስ በተደጋጋሚ ሲመልስላቸው፣ አሁን በዛ መልክ ሞከሩት። አሁንም አላቆመም። በቅርብ ጊዜም እንደዚህ ወደ ጎንደር ሲመጣም መንገድ ላይ አውርደው ከመኪና ወርዶ ሊያስቀሩት ሞክረው በሹፌሮች ጥረት ነው። ሹፌሩም ተሳፋሪዎችም ሌሎች ታጋዮችም ስለነበሩ ያው የህወሀት ታጋዮች ማለት ናቸው፣ እነሱ ናቸው እንዴት መሀል በረሃ ላይ ልታስቀሩት ትችላላችሁ? አይቀርም ብለው በእነሱ ጥረት ነው አልፎ የመጣ ወደ ጎንደር። ከዛ በኋላም በእርግጥ ተንቀሳቅሷል፣ ግን አሁን ሲመለስ ይዘውታል። ሲይዙት ምንድን ነው የተገኘው መሰለህ? በእጁ የቀለም ቀንድ የሚል ጋዜጣ ስለ ወልቃይት የአማራ ብሔርተኝነት የማንነት ጥያቄ ጉዳይ የሚናገር አንድ የቀለም ቀንድ ጋዜጣ እና ሌላ ደግሞ ኢሰመጉ እኛ ማመልከቻ ጽፈን አስገብተን መልካም ትብብር እንዲደረግላቸው ሰብአዊ መብታቸው እንዳይጣስ እንዳይነካ የሚል ነገር አንድ ደብዳቤ የተጻፈ ነበር። እሱን ይዞ ነው የተገኘ። ስለዚህ እንዲህ አይነት ወረቀት በእጁ ተገኝቷል ምናምን ነው ያሉት። ይሄ ደግሞ ወንጀል አይደለም፣ በትክክለኛ የተገለጠ ነገር ነው። ከዚህ ውጭ ያለ ነገር ያለው ነገር ካለ ግን እኔ አላወቅኩም። እስከዚህ ድረስ ግን አሁን ከ8 ሰዓት በእኛ አቆጣጠር ማለት ነው እስከዚህ ምሽት ድረስ ይሄን አይነት ኢንፎርሜሽን ነው ስሰማ የቆየው።
የተለያዩ ተቃዋሚዎች ናቸው እየተባሉ ተቀጥላ ስም እንደሚሰጣቸው፣ ለስብሰባ የተጠሩ ሰዎች የአበል መቀበያ ወረቀት ላይ ፈርሙ እየተባሉ የማያውቁት መልእክት ላይ ይፈርማሉ፣ ዛቻ ማስፈራሪያዎች ይካሄዳሉ፣ ተወክለው አዲስ አበባ በተላኩ ሰዎች ላይ የደረሱ የእስራት የዛቻና የድብደባ ጥቃቶች እንደነበሩ አቶ አታላይ አክለው ገልጸውልኛል። የአካባቢውን ባለስልጣናት ለማነጋገር በዚህ ጉዳይ ላይ ብዙ ጥረቶችን እያደረግን ነው። እስካሁን አልተሳካም። በጥረታችን እንቀጥላለን። ተጨማሪና ሙሉ መረጃዎችን ለማግኘት ወደ ዌብሳይታችን ጎራ ማለት ትችላላችሁ።
ሰለሞንን ለዘገባዎቹ እናመሰግናለን። ኢትዮጵያዊው ተመራማሪ የኮችኔል ትል ወይም የበለስ ምሽገር የተባለውን የሚያጠፋ መድኃኒት ቀመሙ ይላል ግርማይ ገብሩ ያደረሰን ዘገባ። በ2003 ዓ.ም ወደ ኢትዮጵያ በተለይም ደግሞ ወደ ትግራይ ክልል የገባው የዚህ የመሽገር ወይም የትል ዝርያ ከፍተኛ ጥቅም ይገኝበታል በሚል ታቅዶ እንደ ታሰበ መደረጉን በመቀሌ ዩኒቨርሲቲ ተመራማሪና ተባባሪ ፕሮፌሰር ዶክተር ሲሳይ ወልደ ገብርኤል ይገልጻሉ ይላል ግርማይ በመንደርደሪያው። የኮቺኔል የትል ዝርያ የሚራባው በበለስ ተክል ላይ መሆኑን፣ በለስ ደግሞ ኢትዮጵያ ውስጥ ለሰውና እንስሳት ምግብነት የሚውል በመሆኑ ተክሉን ይህ የትል ወይም የመሽገር ዝርያ በአጭር ዓመታት ውስጥ አወደመው። የኮችኔል ትል በንፋስና በለስ ዝውውር በፍጥነት ስለሚዛመትም ባለፉት 6 ዓመታት ውስጥ በአብዛኛው በመቀሌና አካባቢው እንዲሁም በደቡባዊ ትግራይ ክልል በመዛመት ገበሬዎች ከበለስ ተክል ያገኙት የነበረውን ጥቅም አሳጥቷቸዋል ነው ያለው። የመንግስት በዚህ ፕሮግራም የዚህን አጥፊ የትል ዝርያ ወይም መሽገር መዛመን ለመከላከል በመስኩ ጥናት ያደረጉ ከፍተኛ እውቀት ያላቸውን ባለሙያዎች ከውጭ ሀገር በማምጣት ጭምር ጥረት ተደርጎ እንደነበር፣ ሆኖም እንዳልተሳካ ቀጥሎ በተካሄደው የመከላከል ዘመቻ ባህላዊ መንገድ የተከተለ እንደነበር አውስተው፣ እሱም የበለስ ተክል በመቁረጥና በመቅበር እንዲሁም ገበያ ላይ የሚገኙ መድኃኒቶች በመጠቀም ለመከላከል እንደተሞከረ ያስረዳሉ ይላል። ወደ ግርማይ ዝግጅት እንለፍ።
ሲሳይ ወልደ ገብርኤል እባላለሁ። በመቀሌ ዩኒቨርሲቲ የእንስሳት ሕክምና ኮሌጅ መምህርና ተመራማሪ ተባባሪ ፕሮፌሰር ነኝ። አሁን በዚህ በኮችኔል ኢንሴክት ወይም ደግሞ የበለስ መሽገር እየተባለ በሚጠራ ተባይ ላይ ምርምር እየሰራሁ ነው።
ዶክተር ሲሳይ፣ ይህንን የበለስ መሽገር የተባለው ወይም ደግሞ የኮችኔል ትል ወደ ኢትዮጵያ መቼና እንዴት ሊገባ እንደቻለ ስለ ትሉ ባህሪያት እስኪ ትንሽ አስተዋውቀን።
ኮችኔል ትል እየተባለ የሚጠራው በ2003 ዓመተ ምህረት በፈረንጆች ማለት ነው ወደ ኢትዮጵያ ትግራይ ክልል ህብረተሰብ ለመጥቀም ተብሎ እንደገባ ማንም ሰው ያውቃል። ይህ ትል ሜክሲኮና ፔሩ የመሳሰሉት ገበሬው በተለይ ይህን ተባይ እየሰበሰበ ገበያ ላይ እያቀረበ የሚጠቀምበት ሁኔታ ላይ ነው ያለው። እኛ ጋር ደግሞ ይሄ ትል እንደነሱ ለመጠቀም የውጭ ምንዛሬ ለማግኘት በለስ እየበላ ጎን ለጎን ይሄን ተባይ ሰብስበው ለገበያ ለተረካቢው ባለሀብት እያስረከቡ ህብረተሰቡ እንዲጠቀም በማለት በበጎ መንገድ ነበር የገባው።
ይህ ትል ምንድን ነው የሚጠቅመው? ለሰው ልጆች ያለው ጥቅም ምንድን ነው?
አዎ፣ ይህ ትል በዓለማችን ላይ ቀዳሚ የሆነ የቀለም ይዞታ ያለው ተባይ ነው እና ይህ ቀለም የካርሚኒክ አሲድ ቀለም ነው ወይም ደግሞ የካርሚኒክ አሲድ ቀለም የምንለው ነው። ይህ ቀለም ለተለያዩ ምርቶች ማቅለሚያ፣ ለገመድ፣ ለክር፣ ሊፕስቲክ፣ የጥፍር ቀለም፣ ዶቃዎች ማቅለሚያ፣ አልፎም በምግብ ላይ በጃም እና በማርማላታ ለማቅላት እንደ ምግብ ማቆያ የምንጠቀምበት ነው እና በከፍተኛ ደረጃ ጥሩ የውጭ ምንዛሬ ልናገኝበት ብለን ያሰብነው ተባይ ነበረ። እንደ አጋጣሚ በበለስ ተክል ብቻ ነው የሚራባው። ሌላ መግቦ ሊያሳድግ የሚችል ተክል የለም። እኛ ጋር ደግሞ እንደሚታወቀው በለስ አረም አይደለም፣ ለሰውና ለእንስሳት ምግብ የሚውል ተክል ነው። ስለዚህ ይህ ተባይ በዚህ ተክል ላይ እየተመገበ የሚኖር ከሆነ እጽዋቱ ወደ ጥፋት ነው የሚሄደው ማለት ነው። ስለዚህ በዚህ ትል የተጠቃ የበለስ ገል ካለ አያብብም፣ ፍሬ አያፈራም። ጥቅም ላይ ሊውል አልቻለም። ይሄም ህብረተሰቡ የታዘበበትና አጥፉልን እስከማለት የደረሰበት ሁኔታ ነው ያለው።
አሁን እንግዲህ ዶክተር ይሄንን ያህል ከፍተኛ ጥቅም ያለው ትል እኛ ሀገር መጥቶ እንዲያውም እስከነስሙ የበለስ መዥገር እስኪባል ድረስ የደረሰበት ዋናው ምክንያቱ ምንድነው?
እንግዲህ ቀላል አይደለም። በ2003 በፈረንጆች ገብቶ ለስድስት አመት አካባቢ ምንም ጥፋትነቱ ሳይታወቅ ቆይቶ ከዚያ በኋላ በዚህ የተጠቃውን በለስ ፍሬ አለመስጠቱ፣ ገበሬዎች የተጠቃውን ገል ለከብቶች ጠብሰው ሲሰጧቸው ከብቶቹን ደግሞ አልበላ ሲሉ፣ ይሄን በመታዘብ ህብረተሰቡ የአጥፉልን ጥያቄ አንስተዋል። ሁለተኛ ነገር ደግሞ ምንድነው? ይሄ ትል በቀላሉ በአጭር ጊዜና በቀላሉ ሊሰራጭ የሚችል በነፋስ በትልልቅ መኪኖች ማጓጓዣ በዚያ ላይም ሊተላለፍ በመቻሉ ብሎም እያንዳንዱ ገበሬ እና የገበሬ ልጆች ኮችንያል ተባይን እየለቀሙ ለሚያስረክቡት ካምፓኒ እየደበቁ እየወሰዱ አሰራጭተውታል። ጥቅም አለው ተብሎ ስለተፈረጀ አሁን ላለው ከፍተኛ የተባዩ ስርጭት ላይ ተደርሷል ማለት ነው።
ለመሆኑ ግን ይህንን ትል ወይም ደግሞ ይህንን የበለስ መዥገር ለመከላከል መንግስት ምን እየሰራ ነበር እስካሁን ድረስ?
አዎ፣ መንግስት ይሄን እንግዲህ የህብረተሰቡ ጥያቄ አንፈልገውም አጥፉልን የሚል ጥያቄ ከመጣበት ቀን ጀምሮ ሳይውል ሳያድር የተለያዩ መንገዶች የሚቻለውን ሁሉ አድርጓል። ከውጭ በከፍተኛ ምንዛሬ ሰዎችን ከፍሎ እስከ ማስመጣት ድረስ ማለት ነው፣ የእርዱን ጥሪ እስከ ማድረግ ድረስ። አንደኛ በመንግስት በኩል የተወሰደ ምንድነው፣ ይህንን በለስ እየቆረጡ መጣል። በለስ ወይም ቁልቋል በጣልከው ነው ተነስቶ እንደገና ይጸድቃል፣ ይነሳል። ሁለተኛው አማራጭ የነበረ ምንድነው፣ ይሄ አልሆን ሲል ቆርጦ መቅበር ማለት ነው። መቁረጥ አንድ ጉልበት ነው። እንደገና መሬት ቆፍረህ መቅበሩ መድፈኑ የሰው ጉልበትና ፕላስ ደግሞ ምን ለከብቶቻችን እንኳ ምግብ እንዳይውል ለምን ነው የምንቀብረው? ለምን ነው የምንቆርጠው? አልቆርጥም የሚል ገበሬም የታየበት ሁኔታ ነው የነበረው። በሶስተኛ ደረጃ ገበያ ላይ ያሉ ጸረ ተባይ መድኃኒቶችን መጠቀም ነው። እነዚህ ደግሞ ለበለሱ ገል መጀመሪያ ወደ ቢጫነት ቀይሮ ያጠወልገዋል፣ ከዚያ በኋላ ያራል ማለት ነው። ስለዚህ ይሄን ገበሬ ሲመለከት ደግሞ እንዴ እኛ አጥፉልን ነው እንጂ ያልነው ጭራሽ በለሱን አሳሮት አይደለም ያልነው የሚል ጥያቄ እንደገና ተነሳ።
ስለዚህ መፍትሄው ሊሰራ አልቻለም።
እያንዳንዱ ተመራማሪም ሆነ በመንግስት በኩል ጸጥታ በሰፈነበት ወቅት ተረስቶ ያለ እኔ በድንገት ነው ይሄን የጀመርኩት። ይህን ፕሮፖዛል ይዤ ለመቀሌ ዩኒቨርሲቲ ስቀርብ ሳይውል ሳያድር ነው የገንዘብ ድጋፍ የተደረገልኝ። ዩኒቨርሲቲውን ማመስገን እፈልጋለሁ። ለምን ተፈጥሯዊ ከሆነ ከቅጠላ ቅጠል እንደ አረም የተፈረጁ እጽዋቶችን በመጠቀም ወቅጠን ጨምቀን፣ ያው በሳይንሳዊ አገላለጽ ኤክስትራክሽን ቴክኒክ ተጠቅመን መድኃኒት ለምን አንሰራም በሚል አንድ አመት የወሰደ ምርምር አካሄድን። መጨረሻ ላይ ውጤታማ የሆነውን እጽዋት መርጠን በሱ እስካሁን ያው መድኃኒቱ እየሰራን በተመረጡ የገበሬ ቦታዎች ላይ ሞክረን ውጤታማነቱ ተመስክሮ ከኢትዮጵያ የስነ አእምሮ ጽሕፈት ቤት የፓተንት ሰርቲፊኬትም አግኝተንበታል። ስለዚህ ተመራማሪ ወይም ደግሞ የመቀሌ ዩኒቨርሲቲ ተመራማሪዎች ስራ መድኃኒቱ ሰርቶ እስከ ማዘጋጀት ነው ሩጫው። ከዚያ በኋላ ሶስተኛ ፓርትነር ካለ ለህብረተሰቡ የማድረስ ስራ የሌላ ባለድርሻ አካላት ስራ ይሆናል ማለት ነው።
ዶክተር ሲሳይ አሁን በእናንተ በኩል በዋነኝነት በአንተ በኩል የተቀመመው ይህ ጸረ ኮቺንያል መድኃኒት ተመልሶ ትሉም እንዳይመጣ በማድረጉም ሊሆን ይችላል፣ በስንት ጊዜስ ውጤቱን ሊያሳይ ይችላል? እስኪ አሁን እዚህ ላይ እስክ ትንሽ ንገረኝ።
ከተረጨበት ደቂቃ ጀምሮ ውጤቱ ይታያል። ይሄ በተረጨበት አካባቢ በጤነኛ ላይ እንኳን ብትረጨው ተባዮች ሊያርፉበት አይችሉም። በጣም ደስ የሚለው ነገር ደግሞ ንብ እና እነዚህ ጠቃሚ ነፍሳት ምንላቸውን እነሱን አለመግደሉ ነው። ምክንያቱም ሎጎ ላይ የምታያቸው ተክሎች እንስሳቶች ይመገቧቸዋል። ሰዎችም ሻይ ውስጥ እያስገቡ ለመድኃኒትነት የሚጠቀሙባቸው ነገሮች ናቸው። ግን ተባይን የመግደል ባህሪ አላቸው።
አጠቃቀሙ ቀላል ነው። ማንኛውም ገበሬ ሊጠቀምበት ይችላል። ዶክተር
ገበሬ ይጠቀምበታል። አሁን ዋና ስራችን የነበረው እዚህ ላይ እንዳይሸት ጠረን እንዳይኖረው አድርገን ነው የሰራ ነው እና አጠቃቀሙ ይሄ እንግዲህ እስከ 50-60 ሊትር የሚበጠበጥ ነው።
ስለዚህ አሁን ምንድነው የቀረው ዶክተር? ተግባራዊ ለማድረግ ገበሬው እንዲጠቀምበት ይህንን በከፍተኛ ፍጥነት የተጎዳውን በለስን ለማዳን ከአሁን በኋላ ምንድነው የሚቀረው?
አሁን እንግዲህ የመጀመሪያው ስራ መሆን ያለበት እንደ ተመራማሪም ሪኮመንድ ምናረገው ምን መከረው ወዳል ተጠቁ ቦታዎች እንዳይሄድ የበፈር ዞን ስራ መስራት ነው።
መከላከል
ስራ ያልተነካውን አካባቢ እየተከታተሉ መከላከያውን መርጨት እየተከታተሉ በጣም የተጠቀው በራሱ ጊዜ ይጠፋል፣ ያራል፣ ይወድቃል። በሰፊው ግን የሚመለከተው ባለድርሻ አካል ነው። የመቀየ ተማራማሮች ሰርተናል፣ ሩጫችን ጨርሰናል።
ዶክተር ሲሳይ ወልደ ገብርኤል በጣም ነው ማመሰግነው።
እግዚአብሔር ያክብርልኝ። መቀየ ዩኒቨርሲቲን ደግሞ እስካሁን ላደረገልኝ የቅርብ ትብብር ማመስገን ፈልጋለሁ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ቦኮ ሐራም ሰንካላ ርዕዮተ ዓለሙን ለመጫን ሲል በናይጄሪያ፣ በካሜሩን፣ በቻድና በኒጀር ሕዝቦች ላይ አስከፊ ጥቃት ማካሄዱን ቀጥሏል። ቦኮ ሐራም የሚፈጽማቸው አረመኔያዊ ግድያ፣ ጾታዊ ጥቃት፣ የመጥለፍ ተግባር፣ በባርነት መያዝ፣ ማስፈራራትና ውድመት ገደብ የላቸውም ሲሉ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪቃ ክፍል ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ገልጸዋል። የቦኮ ሐራም አማጽያን በሚፈጽሙት ጥቃት ልጆችን ይጠቀማሉ። በሙስሊምም ሆነ በክርስቲያን ቤተ እምነቶች ላይ ፈንጂ ያስቀምጣሉ። ሰው በሚበዛባቸው የንግድ ማዕከሎች ላይ ቦምብ ያፈነዳሉ። በአካባቢው ማህበረሰብ ላይ ወረራ ያካሄዳሉ። ስለሆነም ተራ ነፍሰ ገዳዮች ናቸው። ካለፉት 6 ዓመታት ወዲህ ከ18,000 በላይ የሚሆኑ ሰዎች ተገድለዋል። ከ180,000 በላይ የሚሆኑት ደግሞ ከአገራቸው ለመሰደድ ተገደዋል። 2.4 ሚሊዮን ዜጎች በአገር ውስጥ ከመኖሪያቸው ተፈናቅለው ቤት አልባ ሆነዋል። ቦኮ ሐራምን የማሸነፉ ተግዳሮት ረጅም ጊዜ የሚወስድ በመሆኑ የናይጄሪያውን ብቻ ሳይሆን የዓለም ትግልም ጭምር ነው ብለዋል ሊንዳ ቶማስ ግሪንፊልድ።
We are working closely with Nigeria and with Nigeria's neighbors to fight Boko Haram, and we're fighting them.
Boko Haram and Lemawagat, Nigeria, and Kagorobeto Chahagarushkar, Bakrabati Yeserrano. Bolu Magdaja, Yetawagana Chono. Botadarai, Bemereja Sabasa, Bemasultan, and Dum, Besabawi Gudaim, Bazudagaf, Bemadrek, Yeserrano. Gudayu, but Ormeda Bichai, Mission of Nagaridalem. በሰሜን ናይጄሪያ ያሉት ወጣቶች የቦኮ ሐራም ሰለባዎች ከመሆን ይልቅ በቦኮ ሐራም ላይ በሚደረገው ትግል ተሳታፊ እንዲሆኑ የተሻለ የትምህርት እድል እንዲያገኙና የሥራ እድል እንዲፈጠር የመርዳት ተስፋ አለን።
ዩናይትድ ስቴትስ በአካባቢው ያላት አብይ ስትራቴጂ ከካሜሩን፣ ከቻድ፣ ከኒጀር፣ ከናይጄሪያና ከቤኒን የተውጣጡ ወታደሮችን ያካተተው የህብረ ሀገራት ግብረ ኃይል ጥምረትን መርዳት ነው። አማካሪዎችና መረጃ በማቅረብ በማሰልጠን የሎጂስቲክስ እንዲሁም የወታደራዊ ዕቃ በማቅረብ እንረዳለን። የቦኮ ሐራም ሰለባ ለሆኑ ሰዎች ደግሞ ከ195 ሚሊዮን በላይ የሚሆን ገንዘብ ለሰብአዊ ረድኤት እየሰጠን ነው። ቁርጠኝነትን የሚጠይቅ ረጅም ትግል ያስፈልገዋል። ጠንካራ ጥሪት እንዲኖረን ግድ ይላል በማለት የአፍሪካ ጉዳይ ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ገልጸዋል። አሁን ታዲያ ቦኮ ሐራምን በማሸነፍ ለመላ አፍሪካ ህዝቦች ብሩህ ተስፋ የተመላበት መጻይ ዕድል ለመፍጠር የምናደርገውን ጥረት በእጥፍ ለማጠናከር ከአፍሪካውያን አጋሮቻችን ጋር የምንሰራበት ጊዜ ነው ብለዋል ሊንዳ ቶማስ ግሪንፊልድ ሲል የዕለቱ ርዕሰ አንቀጽ ሐተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ክብራትና ክብራን አድማጮች ዝግጅታችን ወደ ማጠናቀቁ ተቃርበናል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በተገኙበትና አመንታዊና ገንቢ ውይይት ተደርጓል በተባለበት ውይይት መደረጉን ብሩንዲ አስታውቃለች። ሚስተር ባን ትላንት በቡጁምቡራ ሲገቡ ብሩንዲ ከገባችበት ቀውስ ትድን ዘንድ የአገሪቱ ፕሬዚዳንት ፔሬ ንኩሩንዚዛና ሌሎች የሚመለከታቸው ወገኖችን አግኝተው ማነጋገራቸው ተገልጠዋል። ለወራት ሳይቋረጥ የቀጠለውን የብሩንዲ የፖለቲካ ቀውስ ለመፍታትም በተያዘው ጥረት ብሩንዲ ንግግሩ እንዲቀጥል ፍላጎት ያላት መሆኑን መንግስቱ አስታውቋል። ለዋና ጸሐፊ ባንኪሙን መገለጡን የተናገሩት ነገር ግን ለድርድሩ በእርግጥ ብዙዎች መሳተፍ አለባቸው የሚል እምነት ያላቸው መሆኑን ጠቅሰው የውጭ ጉዳይ ሚኒስትር ኒዋቲሜ የተናገሩትን ባልደረባችን ጄምስ ባቲ ዘግቧል።
those meeting went very well and very positive
he's constructive. He's come here to listen to the stakeholders.
እንደማምነው ዋና ጸሐፊ የምክክር ሂደቱን ለማሳካት ለማቀላጠፍ ነው የመጡት። ከሌሎች ርዕሶች በተጨማሪም የድርድሩን አስፈላጊነት አጽንኦት ሰጥተው ተናግረዋል ነው ያሉት። የድርድሩ ውጤት ሌሎችን የሚያካትተ ሌሎችንም ብሩንዲያውያን የሚያሳትፍ መሆን አለበት። ያንን ብቻ ነው ሊሳካ የሚችለው ነው ያሉት። አድማጮች ሪታችን ሊጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። ርዕሰ ወሬዎችን ባጫጭሩ እናሰማችሁ። ክብራትና ክብራን አድማጮች ለርዕሰ ወሬዎቹም የቀረ ሰዓት የለም። አሁን ስርጭታችን ተጠናቋል። ነገ ምሽት ከምሽት 3 ሰዓት ላይ ከመደበኛው ዝግጅትና ወቅታዊ ርዕሶች ጋር እንመለሳለን። አሁን ይህ ትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።